ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 6 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ሰኔ 6 ቀን 923 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል የቀረበውን ሐተታ እናቀርባለን። በማስከተል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓን 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓል አስመልክቶ የበዓሉ አዘጋጅ ግብረ ኃይል አባል የሆኑት አቶ አሊ ሁሴን በቫንኩቨር ካናዳ ከሚገኝ ሹክሹክታ ሬዲዮ ጋር ያደረጉትን ቃለ ምልልስ እናሰማለን። በመጨረሻም ፍኖተ ኢትዮ ካናዳ ኢንፎርሜሽን ማዕከል በቶሮንቶ በውጭ አገራት ለሚገኙ አገረዳድ ኢትዮጵያውያን ያስተላለፈውን መልእክት አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ከቀናት በፊት በብልጽግና አፋኝ ቡድን ታስና በእስር ላይ የምትገኘውና አንቂ ሚዲያ በሚል ስም የዩቲዩብ ሚዲያ መስራች መስከረም አበራ ሰኞ ሰኔ 6 ቀን በፌደራል የመጀመሪያ ፍርድ ቤት ቀርባ ነበር። ፍርድ ቤቱ መርማሪ ፖሊስ ምርመራው እንዳልጨረሰ በመግለጹ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቀድለት ያቀረበው ምክንያት በቂ ሆኖ ስላላገኘው በ30,000 ብር ዋስትና እንድትፈታ ወስኗል። ይሁን እንጂ መርማሪ ፖሊስ በፍርድ ቤቱ ውሳኔ መሰረት ወዲያውኑ መስከረም መፍታት ሲገባው ከህግ ውጭ አስሮ በማቆየት ይግባኝ የጠየቀ መሆኑን ታውቋል። በተያያዘ ዜና ባለፈው ሳምንት በፌደራል የመጀመሪያ ፍርድ ቤት በ30,000 ብር ዋስትና እንዲለቀቅ ተወስኖለት የከፍተኛው ፍርድ ቤት የታችኛውን ፍርድ ቤት ውሳኔ በመሻር የ8 ቀን የምርመራ ጊዜ የወሰነበት ተመስገን ደሳለኝን ማክሰኞ ፍርድ ቤት እንዲቀርብ መጥሪያ ያደረሰ መሆኑን ታውቋል። በቀጠሮ መሰረት ተመስገን ፍርድ ቤት መቅረብ የነበረበት ሰኔ 10 ቀን ነበር። በአገዛዙ ቁጥጥር ስር ያለው ፍርድ ቤትና የአገዛዙ የጸጥታ ኃይሎች በንጹሃን ሰዎች ህይወት ላይ የሚጫወቱት ተራ ቁማር አሁንም እንደቀጠለ ነው። ፍርድ ቤቱ ይለቀቁ ይላል፣ ፖሊስ አይፈጽምም። ይህ ቢያንስ የአገዛዙ ፍርድ ቤት ህዝብ በቀና እንዲያየው የተሸረበ ተራ ማጭበርበር መሆኑ ከወያኔ ጊዜ ጀምሮ ተግባራዊ ሲሆን የታየ በመሆኑ ኦነጎቹም የኮሎኔል ሹሞች የሚያታልሉት ራሳቸውን ብቻ ነው። አምባገነኑ የኮሎኔሉ የኦነግ አገዛዝ በፋኖ አባላትና በሌሎችም ዜጎች ላይ የሚያካሄደውን አፈናና እስር አሁንም የቀጠለ መሆኑን ከየቦታው ከሚደርሱ መረጃዎች ማወቅ ተችሏል። እሁድ ሰኔ 5 ቀን በሰሜን ወሎ ዞን በዋድላ ወረዳ የፋኖ አባላትን በማሰልጠን በኩል ከፍተኛ አስተዋጽኦ ያደረገው ሽመልስ አባተን ለማፈን የተደረገ ሙከራ በአካባቢው ነዋሪዎች ቁጣና ተቃውሞ ሊከሽፍ ችሏል። አፈናውን ለማከናወን ወደ ቦታ የመጡ የፖሊስና የሚሊሻ አባላት ባካሄዱት ተኩስ አንድ ሰው ህይወቱ ሲያጣ ሌሎች በርከት ያሉ ሰዎች የቆሰሉ መሆናቸውም ታውቋል። በተመሳሳይ ዜና በማዕከላዊ ጎንደር ዞን በፎገራ ወረዳ በወረሳ ከተማ ውስጥ አበረ ተስፋ የተባለ የፋኖ አባል ከአንድ ምግብ ቤት ውስጥ እንዳለ የአፋይ ቡድኑ አባላት ለማፈን ሲሞክሩ መረጃው ቀደም ብሎ ደርሶ ስለነበረ ከአካባቢው ለማምለጥ ችሏል። ከወያኔ ጋር በተደረገው ጦርነት በማጽምሪና በጋሽና ግንባር ተሰልፎ የተዋጋና በጎንደር ከተማ የፋኖ አስተባባሪና አዛዥ የሆነው ሰለሞን አጠናው በሌለበት ሞራቤቱ በአፋኝ ኃይሎች ተበርብሮ አንድ መሳሪያ ከ120 ጥይት ጋር የተወሰደበት ወም ታውቋል። አፋኝ ኃይሎቹ ዲሽቃና ከባድ መሳሪያዎችን በመደገን ቤቱ ፍተሻ ሲያካሄዱ ህፃናት ልጆችን ጨምሮ መላ ቤተሰቡ አሸብረው እንደነበረ የአይን እማኞች ተናግረዋል። አገዛዝና አሸባሪ ወያኔ ቡድን በቅርቡ ታንዛኒያ ላይ ተገናኝተው ቀደም ብሎ የጀመሩትን ድርድር እንደሚቀጥሉ የሚገልጽ መረጃ ለሞንድ የተባለው የፈረንሳይ ጋዜጣ ባለፈው ሳምንት መዘገቡና በዚህም ዘገባ ውስጥ የወያኔ ቡድን የወልቃይትን የይገባኛል ጥያቄ የተወሰ ስለሆነ እንደቀድሞ ሁኔታ አያቀርብም በማለት መጻፉ ይታወቃል። የወያኔ ቡድን እሁድ ሰኔ 5 ቀን ባወጣው መግለጫ ቡድኑ ምዕራብ ትግራይ የሚለውን የወልቃይት ይገባኛል ጥያቄ ምንጊዜም የማይለወጥ መሆኑና ለድርድርም እንደማይቀርብ በመጠቆም በጋዜጣው ላይ የተጻፈው ውሸት መሆኑን ገልጿል። በሰላምም ሆነ በጦርነት ወልቃይትን ለማስመለስ እንታገላለን ያለው መግለጫ ኮሎኔሉ ገና ለሚካሄደው ድርድር ምንም ሳይጠቅስ አልፏል። ሰሞኑ ከተለያዩ ክፍሎች የሚወጡ መረጃዎች እንደሚገልጹት ድርድሩ ቀደም ብሎ የተጀመረ መሆኑን ይጠቅሳሉ። እነዚህ ክፍሎች ድርድሩ ከአመት በፊት መጀመሩን የአገዛዙ ሹምና ደብረጽዮን በኦባሳንጆ አማካይነት በስልክ መገናኘታቸው እንዲሁም የደብዳቤ ልውውጥ ማድረጋቸው ስማቸው መግለጽ ካልፈለጉ ባልጣኖች ማግኘታቸው ዘግቧል። በቅርቡ በተደረገው መሰረት በትግራይ መብራት ስልክና የባንክ አገልግሎቶችን በሁለት ወር ውስጥ ለማስጀመር ስምምነት ላይ እንደተደረሰ ሪፖርተር ጋዜጣ ጭምር ዘግቧል። አገዛዙ በጀርባ ከወያኔ ጋር ድርድር ሲያካሄድ መቆየቱ በተደጋጋሚ የተነገረ ሲሆን ሰሞኑ አገዛዙ በፋኖ አባላት ላይ የሚወስደው የተቀናባበረ የአፍላ እርምጃ የወልቃይትን አካባቢ ለወያኔ ለመስጠት የተጣቀደ መሆኑን ያረጋግጣል ተብሏል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ሳይገዙ ካባ ቀደም ተከተልን ለመዝለል ምኞት ቢኖር ቢችልም በይቻላል ፈረስ የብረት ግንብን ለማፍረስ መጣሩም አይከፋም ቢባልም ዋናውና መለስተኛውን አንገብጋቢውንና ሌላውን ለይቶ ማወቁ ጠቀሜታው ከፍተኛ ነው። በርኖስ ሳይገዙ ካባ እንዳይባልብን ብቻ ሳይሆን ሊጎዳን ከሚችልም ስህተት ለመራቅ ነው። ዋናውን ችግር ማየቱ ተስኖን በሆነ ባልሆነው እንዳንዳክር በሚልም ነው። ገዢዎች በፕሮፓጋንዳና ውሸታቸው እይታችን ወደ ምስራቅ መሆን ሲገባው ወደ ደቡብ ሊያደርጉት ሁሌም ይጥራሉ። ውስጣዊ ወይም የሀገር ውስጥ ችግር ሲመጣባቸው ደግሞ ህዝብን በብሔረተኝነት አቅጣጫ ቃኝተው በዙሪያቸው እንዲሰለፍና ታዛዥ እንዲሆንም ያደርጋሉ። የሚታወቀና ሁሌም የታየ ነው። የህዝብን ትኩረት ወደ ውጭና ወደ አልባሌ ጉዳይ ላይ ማድረግ በኢትዮጵያ ከህዝብ ደህንነትና ከሀገር አድን ስምሪት አንጻር ዋና ዋና ጥያቄዎችን ዘረኞቹ በመሸፋፈን ከተሰማሩ ትንሽ ቆይተዋል ብንል ትክክል ነው። በስልጣን ላይ ያሉት ዘረኞች ለምሳሌ ማን የደምቢዶሎ አማራ ተማሪዎችን እንደጠለፈ ጠንቅቀው ያውቃሉ። ምን እንደደረሰባቸውም እንዲሁ ያውቃሉ። ተማሪዎቹን ለማስፈታት ተገቢውን እርምጃ እንዳይወስዱ አጋቾቹ ወዳጆቻቸው ናቸው። ሁሉም ከዚያው ከጠባብነትና ዘረኝነት ምንጭ ተቀዱና ተቀናጅተው የሚሰሩ ናቸው። ሹሙ ለቡራዩ ነፍሰ ገዳዮችና ለሌሎቹ መንጋዎች ምን ያህል ጥብቅና እንደቆመ የታዘብነው ነው። ጅራፍ ራሱ መጥቶ ይጮሃል እንዲሉ ገዳዮቹ ሰለባንን ብለው ሲያወናብዱ ግን አብሯቸው መንጫጫቱንም ሰምተናል። ላለው የሰላም እጦትና የወንጀለኞች ጭፈራ ዋናው ተጠያቂ ዘረኞቹን ጋብዞና አቅፎ ያሰማራቸው አገዛዙ ነው ብንልም ሁሉም እንደሚያውቀው ባለመንጫውንና ወነጎቹን በቁጥጥር ስር ማዋል ቀውሱን ይገታው ይችል ነበር። ግን ሹሙ እጁን በእጁ ሊቆርጥ የሚጠበቅ አይደለም። በመሆኑም ዋናው አቋሙ ማደናገርና የህዝብን እይታ አቅጣጫ መቀየር ሆኖ አለ። ህዝብን ሳይማክር ስልጣኑን ሁሉ የራሱ አድርጎ በኢትዮጵያ የነገ ይዘት ላይ በራሱና ለጠባብነቱ በሚያመች መንገድ ውሳኔም እየሰጠ ነው። አቅሙም ዝግጅቱም ከቶም በሌለበት አራት የሥራ ቋንቋዎች ብሎ በራሱ መወሰኑ ምንስ ጠቀሜታ ይኖረዋል? ያለውን ዘረኝነት ለማዳከምና ለማጥቃት መፍትሄው ይህ ነው ወይስ በሽግግር ሂደት ዴሞክራሲያዊ ሥርዓትን መመስረት? ፍየል ወዲህ ቅዝምዝም ወዲያ ፖለቲካ መጨረሻው ሁሌም ውድቀት መሆኑ ምንም ጥርጥር የለውም። የወያኔው ኮሎኔል ደግሞ ወደ ፋሽስትነት ሸርተት እያለ መሆኑ ህዝብ ጠርጥሯል። ጠላቶቹ እስከ ምርጫው ባለው ጊዜ ካልሸኙት መጨረሻው ወደ አምባገነንነት መጓዙ አይቀሬ ነው። ውሸታም አገዛዝ የውሸት ፋብሪካ በሀገር ሁሉ ያስፋፋል። ቀጣፊዎች ይፈለፈላሉ። መተማመን ጠፍቶ ድንብርብር ሲበዛም አምታቾችና ወስላቶች ገበያው ይደራላቸዋል። የሀገርን ታሪክ በራርዘው በአዲስ ይጽፋሉ። ታጋዮቹ መጻዩት ነው ታሪክ ሲሰሩ እነሱ አንገት ደፍተው እጅ ሰጥተው ታሪክና ሌላም ሲማሩ የነበሩት አይነቶቹ የመድረክ አባወራዎች ይሆናሉ። 27 ዓመት ወይኖ የነመለስን ጫማ ጠራጊ የነበረው ማፈሪያ ሁሉ ዛሬ ተረኛ ሆኖ በለስቀናይ ብሎ አዲስ ታሪክ ይጽፋል። ወያኔን ታገልኩ፣ አኖሌ ሐውልትን አቆምኩ፣ አማራው ጋሞ ወዘተ በተከታዮች ሲጠቁ አላየሁም አልሰማሁም አልኩ ይለናል። ሹሙ ካረጀ ጣቃ በበለጠ ይቀደዳል ብንል ማጋነን ወይም መሳደብ አይሆንም። የሀገርና የህዝብ መሰረታዊና አንገብጋቢ ጥያቄ ዴሞክራሲ ሰፍኖ ህዝቡን የሚያገለግል ስርዓት እውን እንዲሆን ነው። በኢትዮጵያ ያሉት ኃይል ማመንጫ ግድቦች የህዝቡን እና የሀገራችንን የመብራት ኃይል እጥረት ሊያስወግዱ ሆነው ሳለ እስካሁን አልሆነም። የአባይ ግድብ በሚል ከግብጽም ከሌሎችም ግብግብ መግባቱ ጊዜው አለመሆኑ ግልጽ ነው። የሀገርን ሉዓላዊነት ያስረከቡት አገዛዞቹ ሆነው ሳለ ባገኙት አጋጣሚ ሁሉ ኢሃፓን መክሰስ ይቀናቸዋል። በተጨባጭ ኢሃፓ ለኢትዮጵያ ሉዓላዊነት በመቆሙ ይህ ነው የማይባል ችግርና ጥቃት ደርሶበታል። በአጼው ዘመን ጸረ አሜሪካ ጸረ ኢምፔሪያሊስት አቋሙን በመያዙ እስከዛሬ የዘለቀን የአሜሪካን ጠላትነት አትርፏል። በደርግ ዘመን የሀገር ሉዓላዊነት ለሶቪየት ህብረት ሲሰጥ ተቃውሞን ቀጠለ እንጂ ለኩባም ለመስኮብም ሲሰግድ አልታየም። ሶማሊያም ለምዕራብ ሶማሊያን ግንባርና ግዛት ዕውቅና ፈርሙልኝ ስትል እንቢ በማለት አቋም ያዘ እንጂ እንደ ወያኔ እሺ ብሎ አልፈረመም። በጣና በለስ ግድብ ግንባታ ጊዜ ከጣሊያኖቹ ግጭት የተፈጠረው በግድብ ግንባታ ውዝግብ ሳይሆን ወደ ነጻ ወዳልነው ግዛት መንገድ መስራት ሲጀምሩ ነው። ይህን ግጭት በውይይት ሮማ ከተማ በተደረገ ስብሰባ ፈተነው። ኩባንያው የግድብ ስራውን ቀጥሎ ወያኔ ሲገባ ስራውን አስቆሞ የግድቡን ስራ ቁሳቁሶች ሁሉ ወደ ትግራይ ከማጋጋዙ ባሻገር በቤኒሻንጉሎችና ሰፋሪ አማራዎች መካከል ግጭትን ቀስቅሶ ስራውን አደናቅፎ ቆይቷል። የአባይ ግድብ ሲባልም ግብጽ ለግንኙነት ያደረገውን ጥረት ድርጅቱ ሳይቀበል የቀረ ሲሆን የግንቦት ሰባት ቡድን መሪ በራሱ ቃል እንዳመነው በሻቢያ በኩል ግማሽ ሚሊዮን ዶላር ከግብጽ ተቀብሏል። ሹሙ ለስልጣን ሲበቃም ለግብጹ አልሲሲ ወላሂ ብሎ የሚጎዳችሁን አንሰራም ብሎ ሲመል ሲገዘት ያጋለጠውና ያወገዘው ኢያባ ነው። የሚፈልጉትን ሻጠር ግንቦት ሰባት የሚፈጽምላቸው ዓለም ሆኖን ሲረዱ ግብጽ ተቀማለ ማስጠበቅ በተደጋጋሚ በቀጥታም በጃዙርም ኢያባን ለመገናኘት ያደረገችውን ጥረት እና ሙከራ ድርጅቱ አልተቀበለውም። ዛሬም የአባይ ግድብ ድርድርን ለግብጽ ወዳጅ ሰጥቶ ብልሽትሽቱን ካወጣ በኋላ ሉዓላዊነትን ጠበቁ በዚህ ጉዳይ ለሚለው መመጻደቁ ማን ላይ ቆመሽ ማን ልታም የምንላቸው ከመሆኑ ባሻገር ካዲዩን አገዛዝ ሌላ ለመስጠት የሚካሄድ የተቀናጀ ቲያትር ነው እንላቸዋለን። በኢንጂነር ስመኘው ግድያ ማን ከግብጽ ተባበረ ለምንስ ተደፋፈነ ብንል መልሱን በግልጽ እናገኛለን። በሀገራችን ግድብ ሞልቷል። ለአባይ ግድብ አዋጡን ተው ያልነው ያው ገንዘቡን ሊበሉ እንጂ ወያኔ ይህን ግድብ ለመስራት ምንም ፍላጎት እንደሌለው ስላወቅንም ነው። እንዳልነው የመለስ ሜቴክ ቢሊዮን ገንዘብ በልቶ ግድቡን ቀጥ አደረገው ስራውን ከሞላ ጎደል አስቆመ። አሁንም በቶሎ ጨርሱልኝ ልመና ግድቡ ይጠናቀቃል በተባለው ጊዜ ብሎ መገመቱ ሞኝነት ነው። ለምንስ አባይ አባይን በሚል በጸረ ግብጽ ስምሪት ሲደፍቁ ማየት ተገደን? መልሶ ግልጽ ነው። የውጭ ጣላት በመፍጠር የህዝብ ትኩረት ከሽግግሩ ከደምቢዶሎው ከዘረኝነቱ ዞር እንዲል ነው። ሹሙ ከስሯልና አገር ወዳድ የሚል ታፔላ ሊለጠፍበት ነው። የደርግና ወያኔ ርድራጆች እርቃናቸውን ከወጡ በኋላ ከውድቀታቸው አልማር ብለው ዛሬም ገዢውን ቡድን ሊቀባቡ እየሞከሩ ናቸው። ወያኔም ያን ሁሉ ወንጀል ጥፋቱን የረሳንለት መስሎት የአባይ ውሃዎችን ሉዓላዊነታችን ሹሙ ለአሜሪካ ግብጽ አስረከበም ሲል ማድመጥ ተገደናል። ድሮስ ከመጀመሪያውስ ኢትዮጵያን የባዕድ ጥገኛ ያደረጋት አንዱና ዋነኛው ወያኔ አልነበረምን? ከያባዎች ማንም ቢሆን ማን ለኢትዮጵያ ሉዓላዊነት ቆምኩ ሊል የሚችል ኃይል የለም። ዛሬ ታዲያ የካሃዲ መንጋ ግልብጥ ብሎ ኢያባን በክህደት ሊከስ ሊወነጅል ሲቃጣ ማየቱ በሐቅም ይሰቀጥጣል። ከሶማሊያ ጋር ማን ተፈራረመ ተረዳዳ? ወያኔ። የጦር መሳሪያ ግዥን ሰርዞ ለዚያድ ባሬ ማን ተቀመ? አሜሪካ። ህዝብን በማፈን ማን አገራችንን ተከላካይ ጦር አልባ ሊያደርግ ተነሳ? ደርግ ራሱ። ማን ዚያድ ባሬን ጦር ገጥሞ መስዋዕት ሆነ? የኢትዮጵያ ህዝብ። በጣም የሚያስገርመው ደግሞ ካራመራ ላይ ድል ያስገኘው ፋሽስቱ ኮሎኔል ነው በሚል ዛሬም ባርነትን መርጠው ሊያወድሱት የሚጠሩትን ውሽልሽሎች ስንሰማ ነው። ምኒልክ በህዝቡ ብቻ ተመክቶ የሶማሊያን ሳይሆን የገዘፈውን የጣሊያን ጦር ያሸነፈ እንጂ ድክመቱን በነይሃፓ ለምሳሌ ወይም ሌሎች አሳቦና ከጉዳውጡኝ ብሎ መስኮብንም ደቡብ የመንንም ኩባንም ለምኖና እግረ መንገዱን ኢያባን ጨፍጭፎ በስልጣን የቆየ ወይም ድልን ያገኘ አልነበረም። የወያኔም የሹሙም የወደቀው ፋሽስት ማጫፋሪዎች ቅንጣት ለከትና ይሉኝታን የማያውቁ መሆናቸውን ካወቅን ጊዜ አልፏልና አንደነቅም። ውድቀታቸውንና ችግራቸውን በድርጅቱ ላይ ለማሳበብ መጣራቸው ከንቱ ልፋት ነው። ወታደራዊ ችሎታን ያጡት ተሻጥረው ሳይሆን ተደናቁረውና ከቤተ መንግስት በሩቅ ርቀት ውጊያ ሊመሩ በመጣራቸው ነው። የቆላ አፈር ቀምሶ የደጋ እህል ዝሩበት ይል ነበር የተባለው ግብስ ኮሎኔል ሆነ አገርን ከጧቱ የካዱ ጠባቦችና ገንጣዮች ናቸው ኢትዮጵያን የጎዷት ያዋረዷት የቦረቦራት እንጂ ህይወቱን የገበረላት ኢያባ በገፍ ሞተላት እንጂ ቅንጣትም መቼም ሲጎዳት አልታየም። በአባይ ጉዳይም ዛሬ የሉዓላዊነት ጠበቃ ነበርነን ባዮች የኢትዮጵያን ጥቅም ለባዕዳን አረብ ተባለ አሜሪካ የሸጡ ካህዲዎች ናቸው። የግብጽ ቅጥረኞችና ዘመናዊ ባንዳዎች ናቸው። ሐቁ ይህ ነው። የኢንጂነር ስመኘው ገዳዮች ይጋለጡ። የደምቢዶሎ አማራ ተማሪዎችን ያገቱና ያሳገቱ ለህዝብ ፍርድ ይቅረቡ። ድል ለኢትዮጵያ ህዝብ። የኢትዮጵያን ሉዓላዊነት የሚያስደፍሩ ሁሉ ይወገዙ።
አድማጮቻችን ወርቋ ያለው ነኝ ከዚህ ከሲአይኪአር 101.9 ኤፍኤም ባንኮር ቢሲ ካናዳ የሹክሹካ ሬዲዮ አዘጋጅ። አድማጮቻችን የ50ኛውን የወርቅ ኢዮቤልዩ የኢሃፓ ምስረታን በአል በማድረግ በዚህ በሹክሹካ በኩል በኋላም በመስታወት ዩቲዩብ ላይ ተቀላላ ቪዲዮ ከነ ምስሎቹ ይወጣሉ። እንዲሁም በፍሬሰው ፈለቀ አቶ አሊ ሁሴንን እንደምታውቁት እውቅ ገጣሚም ጸሐፊም ፖለቲከኛም በዚህ በኢሃፓ ውስጥ ያለው ለረጅም ጊዜ ያለውን ጥሩ ልምድ ያሳልፍናል። መልእክቶቹ ኢሃፓን አላማ እንዴት እንደተመሰረተ እንዳው ሪፍሬሽ ለማድረግ ብዙዎቻችን ከታሪክም እናየው ነው አሰምተናል። ኢሃፓን ጉዞ ለ50 አመት ከውስጥ እንደማወጡ ምን አበረከተ ላውንስ ትግል ምን አስተዋጽኦ አደረገ የሚለው ሁኔታ ሁሉ የሚታይ መስለኛል። በቀላሉ እናየው ድርጅት አለ 50 አመት እውቅ ልምድ ያለው ድርጅት ነው። መኖር 50 አመት ሙሉ በዚህ ደረጃ መቆየት ራስ ትልቅ ምሳሌ ነው። በቸም በውስጡ ብዙ ነገሮች ፍርክቆች እንኳን ባይሆን አንድ ነገር ሊጠፋ ይችላል በማንኛውም ድርጅት ውስጥ። ነገር ግን ዛሬ አሊ ሁሴን በፍሬሶ ፈለገ ጋር ውይይት ያደርጋል። ወደዛ ወስዳችኋለሁ። በማህበማል አንዳንድ ሙዚቃ አስተማና ያን ከጨረሰው እንግዲህ ፕሮግራማችን አድማጮቻችን ሐሳብ ካላችሁ በስልኬ 604-600-465 ደውላችሁ ለታናግሩኝ ትችላላችሁ። ወርቋ ያያለው ነኝ። እስቲ ወደ ፕሮግራሙ ወደዛው ልሰዳችሁ።
የተከበራችሁ አድማጮቻችን የሹክሹክታ ሬዲዮ እንግዳችን ዛሬ የተከበሩ ጓድ አሊ ሁሴን ናቸው። ጓድ አሊ ሁሴን በአብዛኛው በኢትዮጵያ ሕዝብ የሚታወቁት በግጥም ስራቸው ነው እና ደራሲ ናቸው። እንግዲህ ብዙዎቻችሁ ለሳቸውን ማስተዋወቅ ስለማስፈልግ ያው የረጅም ጊዜ የኢሃፓ ታጋይና የኢትዮጵያ ፖለቲካ እስረኞች ማህበር ፕሬዚዳንት ናቸው። ዛሬ ከኛ ጋር የተገናኘንበት ዋናው አላማ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ 50ኛ ዓመት ኢዮቤልዩ ስለሚከበር የአዘጋጅ ኮሚቴ አባል ናቸው። የበለጠ እሳቸውን ስለሚያስተዋውቁት በኔ በኩል ይሄን ካልኩ በኋላ እሳቸው ቀሪውን ያስተዋውቁናል። ጓዳሊ እንግዲህ ስለ ራስዎ ሊገልጹልን አመሰግናለሁ።
አሁን መጀመሪያ ደረጃ የሹክሹክታ ሬዲዮ ፕሮግራም አዘጋጆች ይሄንን ፕሮግራም አስመልክቶ 50ኛ አመቱን ቢነገር በዓል ነውና ብላችሁ ታሪካችንን ለማስተዋወቅ እድል ሰጣችሁ ስለጋበዛችሁኝ በኔና በተሰሙ ጓዶቻችን እንዲሁም በመላ ኢትዮጵያ ህዝብ ስም ከልብ አመሰግናችኋለሁ። አሊ ሁሴን ነኝ። የምኖረው ካናዳ ነው። የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ተጠሪ ነኝ። ከዛ ውጪ ለብዙ ጊዜ ማለት ይችላሉ ረጅም ህይወቴን ያሳለፍኩት በኢሃፓ ውስጥ ነው። እማም ነው ትክክለኛ ድርጅት ነው ብዬ የማምነው ድርጅቴ ነው። ይሄ 50ኛ አመት ለማዘጋጀት ድል ስለሰጠኝ ድርጅቱ በጣም በጣም ከልብ ደስ ብሎኛል። እኔ በዚህ በግብረ ኃይል ውስጥ ይሄ ግብረ ኃይል ሲቋቋም ከመላው ዓለም ነው ኢትዮጵያ ውስጥ ካለው ጨምሮ ማለት ካሉ ጓዶቻችን ጨምሮ ማለት ነው። ይሄ መንግስት አደረ ከሆኑ ውጪ ከነሱም ጭምር በመሆኑ የዛ ግብረ ኃይል አባል ሆኜ ነው አሁንም አወራለሁ። ከልብ አመሰግናለሁ ድል ስለሰጣችሁ።
እሺኛም እንግዳችን ሆነው ስለተገኙልን ከልብ እያመሰገንን ወደ ጥያቄዎቼ አልፋለሁ። እንግዲህ የኢትዮጵያ ህዝባዊ አብዮታዊ ፓርቲ 50ኛ አመት የወርቅ ኢዮቤልዩን በዓል ለማክበር በዝግጅት ላይ ነው። ኢሃፓ መቼ ተመሰረተ? ለምን ሰላማ ተመሰረተ? ይሄንን እንግዲህ ትንሽ ቢያብራሩልን ወደ ሌላው ከመጓታችን በፊት አመሰግናለሁ። በደንብ
አንተም እኔም መላው ህዝባችን እንደሚያውቀው ሁሉ ኢህአፓ የተመሰረተው በ1964 ዓመተ ምህረት ሚያዝያ ወር ውስጥ ነው። ቀደም ሲል የነበረው ሁኔታ በኢትዮጵያ ውስጥ የነበረው ሁኔታ በጣም አስከፊና በተለይ ገበሬው የፋብሪካ ሰራተኛው ጭቆና ወታደር ተቀላላ ጭቆና የተንሰራፋበት አገዛዝ ስለነበረ ያን ስርዓት በመቀየር ፍትህና ርትዕ ዲሞክራሲ ሰፈነባት። ሁሉም ሰዎች በእኩልነት የሚኖሩባት፣ ገበሬው ያመረተውን የመሬት ባለቤትነቱን የሚረጋገጥባት፣ የፋብሪካ ሰራተኛ የምርቱን ያመረተውን ያህል ቢያንስ የጉልበቱ ዋጋ የሚያገኝባትን ኢትዮጵያ ማድረግ ስለሚያስፈልግ ከተማሪዎች እንቅስቃሴ ጀምሮ ከዛ በኋላ በ1964 ዓ.ም ሚያዝያ ወር ውስጥ ነው ኢህአፓ የተመሰረተው። እንግዲህ አላማው ምንድን ነው? እንደዚህ ቀደም ሲል ለዘረዘርኩትና ያው ህብረተሰባችን የእኩል የሆነ ህይወት የሚኖርበትን ሁኔታ ለመፍጠር ነው። በተለይ ጭቆናን በመጋፈጥ ዲሞክራሲን ለማምጣት ፍትህ ኢትዮጵያ ለማየት ባስፈለገበት ወቅት የተፈጠረ ድርጅት ነው ያፋ።
አመሰግናለሁ ጓዳሊ። እንግዲህ ከመስራታው እና ከድሚው ስንመለከት ኢህአፓ በ50 አመታት የታሪክ ጉዞ ውስጥ ምን ምን ተጓሮችን አከናወነ? ይሄንን እንዴት ነው የሚገልጹት? እንግዲህ 50ኛ አመቱን ስናከብር እነኚህ ነገሮች መገለጽ ያለባቸው እስቲ እንደው ትንሽ ማብራሪያ ስጡን። ይሄን በተመለከተ
በ50 አመት ውስጥ ያጠናቀቃቸውን ነገሮች ለመግለጽ በጣም ከባድ ነው። ለኔ አሁን በአሁን ባለበት ሁኔታ በጣም ከባድ ነው። ምክንያቱም በጣም ብዙ ነገሮች አከናውኗል። ከጥቂት ግን ለመግለጽ አንድ 3-4ቱን ለመግለጽ የፖለቲካ ድርጅት በሌለበት ስርዓት ተደራጅቶ መታገል በፖለቲካ ስር ጥላሰሮን በፖለቲካ በፓርቲ ደረጃ ተዘጋጅቶ መታገል ለአመቺ መሆኑን የመጀመሪያው ያስተማረ ድርጅት ነው ማለት ይቻላል። ይሄ ትልቅ ነው። የከሶቪት ፓርቲ የሚባል ነገር አልነበረም። የፓርቲ ልምድም ባልነበረበት ሰዓት ላይ የተነሳ አንድ ለብዙዎቹ ተምሳሌ የሚሆንና ዛሬ ለተፈጠሩት አባት ነው ማለት ይችላል አብዛኞቹ ነገሮች። ከዛ በዚህ አጭር ጊዜ ውስጥ በተለይ ማህበረሰባችን እንቢተኝነትና ለዲሞክራሲ መታገል እንዳለበት ለነጻነቱ መቆም እንዳለበት ያስተማረበት ያን ትልቅ ውጤት ነው። ከዛ ውጪ ወደዚህ ደግሞ ስንመጣ በህብረት መታገል በጣም አስፈላጊ መሆኑን ያሳየበት፣ ይሄ በነጻነት ግን አምባገነኖችን መጣል እንደማይቻል በህብረት በሚሆንበት ሰዓት ላይ ግን የስቃያችንን በጣም የሚያሳጥርና በተለይ ህብረተሰቡን ከስቃይ የሚያድን መሆኑን በአንድነት መስራት እንዲቻል ያስተማረ ነው። ከዛ ውጪ ደግሞ ለምሳሌ የዚህ አምባገነኖች አገዛዝ ወይንም የጨካኞች አገዛዝ በቀላል የሚወድቅ ባለመሆኑ የተጠናከረ ክንድ ለመፍጠር ህብረት ላይ መቆም አስፈላጊ ሆኖ ያመነበት ድርጅት በመሆኑ ያንን ያስተማረበት ነው። ዛሬ የምንመለከታቸው የፖለቲካ ድርጅት መሪ ነን የሚሉት ኢህአፓ አሰልጥኗቸው የወጡበት እና አሁን በየድርጅቱ ገብተው ለስልጣን የሚሻኮቱ ያንን ያሳየበት ድል ባንድ ጊዜ እንደማይመጣ በተለይ ደግሞ በጽናት መታገል አስፈላጊ መሆኑንና የህብረተሰባችንን አለመካድ ክህደት መጥፎ መሆኑን ለመንግስት ሳይሆን ለህዝብ ማደር ለህዝብ መንበርከክ አስፈላጊ መሆኑን ያስተማረበት እነዚህ ሁሉ ውጤቶች ናቸው ብዬ እገምታለሁ። ከዛ በተረፈ ግን ይሄ ደግሞ የጽናት ተምሳሌ ነው። ያፋ 50 አመት ቀላል ነገር አይደለም። በዚህ በ50 አመት ውስጥ ለመንግስት ሳይደር ለውጪ ሳይገዛ አላማውን ጽናቱን ይዞ 50 አመት ለመድረስ ትልቅ ተምሳሌ የሆነ ድርጅት ነው ማለት ይችላል። ሌሎችን ለሚገምቱት አይደለም። ብዙዎችን ስንመለከት ጥንካሬን ከሀፋ ይማራሉ ላሉ ብድግ ብለው እንደምባይ ሲፈጡ ብድግ ብለው ፍርክስክስ ሲሉ ብድግ ብለው እንደ ጭቤ ሲቀልጡ ወይንም ወንበር ላይ ብቻ ሲያሽከራድሙ ህብረተሰቡ ሳይቀፉ ለተጓዙት ሁሉ ትልቅ ተምሳሌትና ትምህርት የሰጠ ድርጅት ነው ላሉ በዚህ በአምስት አመት ውስጥ።
አመሰግናለሁ። እንግዲህ እንደሚታወቀው ይሄ የሀምሳ አመት ጉዞ ቀላል ነገር አይደለም። ኢህአፓ ከምስረታው ጀምሮ በዚህ በአምስት አመት ውስጥ ከውስጥና ከውጪ ጥቃት ተፈጽሞበታል። በተለይም በወታደራዊ አገዛዝና በዘረኛው የወያኔ መንግስት ከፍ ያለ ጥቃት ተፈጽሞበታል። እና የውስጥና የውጪ ሁኔታ ያደረጋቸው ፈተናዎች እንደው ትንሽ እንደው እንትን ቢሉን ለአድማጮቻችን ትንገለጽ ያደርጉልንና በ50 አመት ውስጥ ምን እነኚህን ነገሮች ወተመከበስቲ ትንሽ አሳስቡን።
ኢትዮጵያዊነቱ በዚህ በአምሳ ዓመት ውስጥ በኢትዮጵያዊነቱ በፍጹም ያልተደራደረ ድርጅት በመሆኑ በምዕራባውያን ዓለም ውስጥ የሚደርስበት ጫና ቀላል አይደለም እና የምዕራቡን ጫና በጣም የተቋቋመበት እና እንዲያውም የአፋን ከምድረ ገጽ ለማጥፋት ከውስጥ ካሉ ጠላቶች ጋር በማበር ምዕራባውያኖች ከፍተኛ ሙከራ ያደረጉበት ነው። አምሳ ዓመት ያየናቸው ነገሮች አንዳ እነዚህ ያካትታል። ከውጪ እንደገና ደግሞ ሀገር ቤት ውስጥ ከገዢዎቹም አልፎ ለምሳሌ በነ ፋሽስት ደርግ የሚመራው ድርጅት፣ አሁንም ባለው መንግስት የሚመራው ድርጅት፣ ቀደም ሲልም ባሉ በአገዛዞች ሁሉ ዱላ የወረደበትና ያ ሁሉ የተቋቋመ ብዙ ጥቃቶች የደረሱበት ድርጅት ነው። ከውስጥ ይልቅ ደግሞ በተለይ ደግሞ ራሳችን በውስጣችን መካከል ላይ የተፈጠሩ አንዳንድ ነገሮች በተለይ አንጃ እንግዲህ አንድ ድርጅት ውስጥ የሚፈጠር ነው። በጣም አደገኛ አንጃ ነው እና በዚህ በአምሳ ዓመት ውስጥ የአፋ ቢያንስ አራት አይነት አንጃዎች አይቷል። እኔ እንደ አንድ ግለሰብ ለእያንዳንዳቸው ስም አለኝ፣ ለአንጃዎቹ ለተፈጠሩት አንጃዎች ስም አለኝ። እና የመጀመሪያው በነ ብርሃነ መስቀል እንግዲህ በዚህ አምሳ ዓመት ውስጥ በነ ብርሃነ መስቀል የተፈጠረው አንጃ ነው። ያ ከሜዳ ጀመረ ነው። ሁለተኛው በተለይ ደግሞ እዛ ውስጥ የነበረከት ሰሞን አሁን ስልጣን ላይ ተቆናጠጡት አሁን እዚህ በዘረኝነት ተጠናክረው የኮሎኔል አሻግሬ አሽከርቦን በመሆን የሚያገለግሉት ያመጭ የፈጠሩበት አንደኛው ችግር ነው። ሶስተኛው ደግሞ አንድ ትንሽ አንጃ ተፈጥራ ነበር፣ ከማናንሽ አንጃ የሚባል በነ ከበደ ደስታ የሚመራ በነ ዮሴፍ እና በነ ብስራት የሚመራ ከማናንሽ አንጃ። እኔ የምላት እንግዲህ ድርጅቱ በአቋም ደረጃ ከማናንሽ ብሎ አላለውም፣ ግን ከእኔ ከልምዴ እንደ አንድ ተራ አባል ከገጠሙን በአምሳ ዓመት እስካየኋቸው ነገሮች ናቸው። እንግዲህ አመራሩ ሲቀርብ ወደ ጊዜ በሌላ መልክ ሊገልጽ ይችላል። አራተኛ ደግሞ ያየሁት ሌላ አንጃ ይሄ ባለሎተሪ አንጃ ብለዋል። አሁን በቅርብ ጊዜ መለስ ዜናዊ ከመሞቱ በፊት እንግባ የሚል አድርገው መለስ ዜናዊ አለመቀበሉ ሲያረጋግጡ ከድርጅቱ ከወጡ በኋላ በዚህ በአምሳ ዓመት ከገጠመን ነገር ከድርጅቱ ከወጡ በኋላ እንደው እንደ ሎተሪ ሲጠብቁ የአሁኑ ገዥ መጣላቸው እና በር ተከፍቶ የገቡ ባለሎተሪ አንጃ ያው ባይደርሳቸውም እድሉን ባያገኙትም ባለ እንደ ልክ ሎተሪ አሸናፊ ባለ ንብረት ወይንም ደግሞ ቦታ ወንበር ባያገኙም ሎተሪ ቆርጠው የሄዱ አንጃዎች እንደዚህ አይነት ነገሮች በዚህ በአምሳ ዓመታችን ውስጥ ገጥሞታል ያፋ እንደ ድርጅት። እና ይህን ሁሉ ተጋፍቶ ነው እንግዲህ በዚህ በአምሳ ዓመት ዝግጅት ይህ አምሳ ዓመት ሲከበር የሚገርም አከባበር ነው። ምክንያቱም እነዚህን ሁሉ ተጋፍቶ አንዳንዶቹ ድርጅቶች ገና ገዢዎች ሳያንኳኩላቸው በር ሳይጠሯቸው ራሳቸው አንኳኩተው የሚገቡ ድርጅቶች ናቸው። እንደነሱ ሳይሆን አምሳ ዓመቱን መከራና ችግሩን ተጋፍቶ የቆመ ድርጅት ነው እና በአምሳ ዓመት ውስጥ ቀላል የገጠመው መከራ የለም። አሁንም ቢሆን በጽናት እየተጋገለ ያለው የዛ አምሳ ዓመት ልምዱን በማካበቱ የሚጨምር ነው።
አመሰግናለሁ ጓዳሊ። ሌላው ጥያቄ የ50ኛ ዓመት ኢዮቤልዩ በዓል ኢህአፓ ይህንን ማክበር ያፈለገበት ዋና ዋና ተግባሮችን እስቲ እንደው አጠራርጎ ቢገልጹልን።
አንደኛ ይሄ በዓል የኢህአፓ ብቻ አይደለም ወይም የኢህአፓ አባላት በዓል ብቻ አይደለም። ይሄ በዓል የመላው ኢትዮጵያ በዓል ነው። መላው ኢትዮጵያ ከኢህአፓ ጎን ቆሞ መስዋዕትነት ከፍሎበታል። ከ500,000 በህዝብ ህይወቱን ከፍሎበታል። ተማሪው፣ አስተማሪው፣ ገበሬው፣ የፋብሪካ ሰራተኛው፣ ችኩል ወታደሩ፣ በአጠቃላይ ህብረተሰባችን ያንን ጥያቄ የመሬት ላራሹን ጥያቄ የዲሞክራሲን ጥያቄ እነዚህ ህዝባዊ ጥያቄዎችን አዝሎ መስዋዕትነት ከፍሎበታል። ይሄ በዓል አንደኛ እሱ ነው። ሁለተኛ ነገር ደግሞ በዚህ ጉዟችን ውስጥ ኢትዮጵያ ምትክ ልታገኝላቸው ማትችል የህዝብ ልጆች በደርግ በፋሽስታዊ ደርግና በወያኔ ተጨፍጭፈው አልቀውበታል። ያንንም በማስተዋወቅ ነው። እንደገና የዚህ ሀዘን በመላው በአብዛኛው ቤተሰቦች ውስጥ ስላለ ያንንም ደግሞ ለልጆቻቸው ለጓደኞቻቸውም ክብር ከመስጠትም ጭምር ነው። እነሆ 50 ዓመት ሞላን ብለን ስንል ብዙ ድርጅቶች እየከሸፉ በወደቁበት ሰዓት ላይ ለስልጣን ባይበቃም 50 ዓመቱን በማክበሩ ብቻ ይሄንን በመዘከር ያሳልፋሉ ማለት ያከብራሉ። ሲያከብሩ ግን ይሄን 50 ዓመት አስረሽ ምቹ በሆነበት መልክ አይደለም። ይሄ ቢራንት ተመረጨቱ ምናምኑ እንደዚህ እስኪ መረጨቱ አይደለም። እነዛን ክቡር ሰማዕታቶችን በማስታወስ ከ50 ዓመት ሙሉ በደርግ በወያኔ ፋሽስቱና አሁን በኮሎኔል አሻግሬ አማካይነት የሚጠፉ ህይወቶችን በመዘከር እነዚህን ጨምር በማሰብ ነውና 50 ዓመቱ ይሄንን አድርጎ አስቧል። ከዛ ውጪ ደግሞ 50 ዓመቱ ደግሞ ያለፉት 50 ታሪካችንን በመገምገም ወደፊትስ ምን መደረግ አለበት ብሎ የሚያቀድበትና ለኢትዮጵያ ህዝብ የራሱን ድርሻ ለማበርከት ቃል የሚገባበት በዓል ነውና ቃል ለመግባት ራሱ በ50 ዓመት ቀላል ነገር አይደለም። 50 ዓመት መቆም ቀላል ነገር አይደለም። እኔ አንዳንዶቹ ድርጅት ተብሎ ይቋቋምና እንደ ከተማ ከበቃ ተፈብሎ ሲወድቁ ነው የምናያቸው። ያን ሁሉ የተሻገረ ነው ያፋ።
አመሰግናለሁ። ከዚህ ዛራ አብሮ ከቃላፈት ከአቀም ጋር ለአድማጮቻችን ግልጽ ለማድረግ በኢትዮጵያ የመንግስት ስልጣን ታሪክ ውስጥ ሁለት ኮሎኔሎች በስልጣን ላይ ነበሩ። ኮሎኔል አሻግሬ ሲሉ የትኛውን ኮሎኔል ነው? አንዱ ኮሎኔል መንግስቱ ኃይለማርያም እና ኮሎኔል አብይ አህመድ ናቸው እና ይሄንን ግልጽ ያድርጉልኝ።
ሁለት ኮሎኔሎች ናቸው። ትክክል ነው። በጣም አመሰግናለሁ። ያኛው ፋሽስቱ ነፍሰ በላ ነው ኮሎኔል መንግስቱ ኃይለማርያም። ነገር ግን ኮሎኔል አብይ አሻግሬ ያልኩበት ምክንያት ለምሳሌ ያፋ ህዝባዊ መንግስትን የጠየቀ ነው። አንድ ከሌላው ድርጅት ቀደም ብሎ ማንም በማይጠይቅበት ሰዓት ላይ ህዝባዊ መንግስት የጠየቀ ድርጅት ነው። ይሄ ህዝባዊ መንግስት ጥያቄ እስካልተስተካከለ ድረስ በኢትዮጵያ ውስጥ ትርክት ይሰፍናል ተብሎ አይታመንም። ያ ያፋ ከ50 ዓመት በፊት ያነሳው የህዝባዊ መንግስት ጥያቄ እነሆ እስከዛሬ ድረስ የተለያየ ድርጅቶች ይጠይቃሉ። ይሄንን እየተጠየቀ ባለበት ጊዜ ያሁን ያለው አገዛዝ ኮሎኔል ምንድነው ያሉት? እኔ አሻግራችኋለሁ። እኔ እስከማሻግራችሁ ድረስ የህዝባዊ መንግስት የምትሉት ነገር የሽግግር መንግስት የምትሉት ነገር እኔ አሻግራችኋለሁ። አንዳንዴ ሳስበው ግርም ይለኛል። ተሸክሞ የሚሆን ባንቀልባዝ ነው ወይ በፈረስ ነው እንደማያሻግሩ ነገር ያንድን ማህበረሰብ ያንድን ህዝብ የመጣስን ሚሊዮን ህዝብን ጥያቄ በሳቸው አሻጋሪነት እንዲያልፍ አድርገው ይጠራሉ እና እኔ ከዛን ጊዜ ጀምሮ ነው ኮሎኔል አሻግሬ ያልኳቸው። ደስምኔ ደግሞ ኮሎኔል አሻግሬ ብዬ ስታላቸው ነው። ምክንያቱም እኔ አይደለም የፈጠርኩት አሻግራቸዋለሁ ያሉሳቸው ስለሆነ ለማለት።
አመሰግናለሁ። መቼም የጨዋታን ጨዋታ ያነሳሉና ኮሎኔል አብይ አህመድ ዶክተር አብይ አህመድ ይባላሉ። አሁን ደግሞ በህዝቡ አብይቾ የሚል ብሎ የሚጠራቸውም አለ። እንደገና አባብያ ብሎ ደግሞ ስንት ሹመት እንደተሰጣቸው ነው እንጃ። ከዚሁ ጋር እንግዲህ የምናስታውሰው በአፍሪካ ወታደራዊ መሪዎች ውስጥ ኢዲ አሚንን እናስታውሳለን። ክቡር ዶክተር ሀጂ ማርሻል ኢዲ አሚን ዳዳፍ ይባሉ እንደነበር እናስታውሳለን። እና እንግዲህ እሳቸው ምናልባት ሪከርዱን እስካሁን አልሰበሩም አሻግሬ የሚለው ነገር ላይ እንስማማለን። የእርሱ አገላለጽ ነው። ወደ ዋናው እንትን እንምጣና ኢህአፓ የ50 ዓመት የትግል ጉዞ ውስጥ አንደኛ በዘውድ ስርዓት ውስጥ አልፏል፣ ሁለተኛ በወታደራዊ አገዛዝ ውስጥ አልፏል፣ ሶስተኛ በዘረኛው የህዋት ወያኔ አገዛዝ ውስጥም አልፏል። እንግዲህ እነኚህ ሶስት መንግስቶች አልፎ አሁን ደግሞ አራተኛው ኦሮሙማ መንግስት ላይ ነው ያለነው እና በእነኚህ ባለፍናቸው የትግል እንትን ውስጥ የተከፈሉት መስዋዕትነት እናውቃለን። አሁን ባለንበት ወቅት ደግሞ ወጣቱ ኢትዮጵያን ካለችበት ችግር ለማውጣትና ወረራውን ለመቋቋም በተለይ በሰሜን ኢትዮጵያ በሚደረገው ጦርነት ፋኖ ትልቅ መስዋዕትነት እየከፈለ ነው። የኢህአፓ አባላት ያን ያህል ደማቸውን ያፈሰሱት አጥንታቸውን የፈሰከሱትና የልጅነት ህይወታቸውን በበርሃም በምን ያዩት ተከፍሏቸው አይደለም ባልሰፈት እርሶ ሊያርሙኝ ይችላሉ። አሁንም የፋኖ አባላት በራሳቸው ጠመንጃ በራሳቸው ትጥቅ በራሳቸው ስንቅ ዱላ ይዘው ዘምተው ህይወታቸውን ሰውተው እዚህ ደረጃ ላይ ደርሰዋል። እንግዲህ አሁን 50ኛ አመቱን በዓል ሲያከብር ኢህአፓ የወጣቶች ታሪክ ነው፣ የኢህአፓ ታሪክ የምሁራን ታሪክ ነው፣ የህዝብ ታሪክ ነው፣ የሴቶች ታሪክ ነው፣ የአርሶ አደሮች የወዛደሮች ታሪክ ነው። በዚህ 50ኛ አመት ኢዩቤልዩ ላይ ይሄንን የተመለከተ እንደው እንዴት ነው አቀራረቡ? ምን ምን ነገሮች ይቀርባሉ? እና ምን እንደው ፍጻፋ አድርገው ያብራሩልን።
ጥሩ ጥያቄ ነው። በመሰረቱ ይሄ 50ኛ አመት እንዴ በቀላል አይደለም። 50ኛ አመት ብዙ ታሪኮችን ያዘለ ታሪክ ነው። 50ኛ አመት የንፋላፍ ህይወት ተከፈለበት እና ይሄን ሁሉ ያዛገበ በፎቶግራፍ በጽሁፍ በተለያየ ማስረጃ በቪዲዮ የሚቀርብ ራሱን የቻለ በኤግዚቢሽን መልክ የሚቀርብ አንድ ትልቅ ዝግጅት አለው። የክብር እንግዶች ተናጋሪዎች በዚህ ዝግጅት ላይ ያምሳሉትን ነገር ይዘግቡታል። የሚያቆትን ጽሁፎቻቸውን አቅርበ ይቀርብ ይናገራሉ። ከዛ ውጪ ደግሞ ከመስረታው ጀምረው እስካሁን እስካለበት ድረስ ከአጥንታቸው ከደማቸው ከአካላቸው ከቆዳቸው ጋር ያባል አዋህደው የኖሩ ጠንካራ አማራዎች አሉ። አባላቶቻችን ተዘጋጅተውበታልና ከአማራዎች መካከል ላይ ጥሩ በታሪክ የተደገፈ ነገር ያቀርባሉ። የወደፊት ኢትዮጵያን ምንድነው ልናረግ የምንችለው? ዳግማዊ ያው ዳግም ትንሳኤ ልደት የሚልበት ሆነ አንደን እና ዳግም እንደገና ለወደፊት እቅዳችን በተለይ ደግሞ ኢትዮጵያን በሚመለከት የበለጠ ቃል የሚገባበትና ኢትዮጵያን ወደፊት ምን መደረግ አለበት የሚለውን በከፍተኛ ደረጃ የሚቀርብበት 50ኛ አመት በዓል ነው ማለት ይችላልውና ለዚህ በደንብ ተዘጋጅቶበታል። በዋሽንግተን ዲሲ አካባቢ ላይ ያሉ ደግሞ የድርጅቱ አባላቶች በታሪካቸው ይታወቃሉ። ብዙ ብዙ በዚህ ስራ ላይ ወደኋላ የሚሉ አይደሉም፣ እየተዘጋጁበት ነው። እኔ አንድ በጣም ደስ የሚል ነገር አንዱ አንዳንዴ ሳስበው ብዙ ልጆች ረግፈዋል፣ ብዙ ልጆች ሄደዋል። ከከፈልናቸው መስዋዕትነቶች አንስቼ 50 አመት መድረሳችን ራሱ 50 አመት ነው በህይወቴ ሳላልፍ እንዳንድ ተራዋል ሳላልፍ ይሄን 50 አመት ለማክበር በመቃዴ በጣም እድለኛ ነኝ ማለት ይችላል ነውና ይሄንን ዝግጅት አድርገን እንጠብቃለን።
አመሰግናለሁ።
እንግዲህ ተጨማሪ ይቅርታ በዚህ ዝግጅት ላይ በከፍተኛ ደረጃ ደግሞ የግጥም ውድድር ይደረጋል። የአሸናፊው ተሸላሚ ይሆናል። ይህ ግጥም አብዛኛውን ከሀገር ቤትም ከተለያየ ዓለም ያሉ ከኢህአፓ ጋር ግንኙነት ያላቸው ወይ የሌላቸው በኢህአፓ ታሪክ ላይ የተመሰረተ ግጥም ያቀርባሉ። ይሄ ተወዳዳሪዎች ዝም ብሎ እንትን የሚል አይደለም፣ አንድ ሰው የሚወስነው አይደለም። ግጥሞችን መርምረው የሚሰየሙ ዳኞች አሉ። እነሱ በወሰኑት መሰረት ሽልማታቸው ይቀርባል። ግጥማቸው በሬዲዮ በፍኖተ ዲሞክራሲ እንደምታውቀው ፍኖተ ዲሞክራሲ ለብዙ ዓመት የኢህአፓ የሬዲዮ ስርጭት ነው እና በሱ ሲነበብ ይቀርማል ማለት ነው።
አመሰግናለሁ። እንግዲህ ሰዓታችን እየሄደ ስለሆነ ተራተር እናደርጋለን። መጨረሻ ላይ በበዓሉ የሚከናወኑና የሚጠበቁ ጉዳዮችን የበለጠ ትንሽ አብራርተውልናል። በዚህ ለማህበረሰቡ የሚተላለፉ መልእክቶች ካሉና ከዛ በኋላ እስቲ ወደ ግል ወደ እርሶና ወደ እኔ ጉዳይ እንገባለን እና እስቲ ትንሽ የሚጠበቀው ሁኔታ የሚያስተላልፉት መልእክትን አስተላልፉና
እኔ ላስተላልፈው የምችለው ኢህአፓ የኢትዮጵያ ህዝብ ንብረት ነው። ኢህአፓ የተፈጠረው የተወለደው ከኢትዮጵያ ህዝብ ነው። ኢትዮጵያ ህዝብ ተቋሚ ነው ብሎ ኢህአፓ ትልቅ ተቋም ነውና ተቋሚ ነው ብሎ እንደነሱ ይሳሳል። ኢህአፓ በእያንዳንዱ ኢትዮጵያ ህዝብ ልብ ውስጥ ደም ውስጥ ያለ ነው። ስለሆነም ይሄ 50ኛ አመትን በዓል አስመልክቶ ከተለያየ ዓለም ያሉ ኢትዮጵያውያን በተለያየ መልክ እኛ በምናሰራጨው በዙም ይቀርባል፣ በተለያየ ነገሮች ይቀርባል። እሱን እንዲከታተሉ በአካል መምጣት የሚችሉ ዋሽንግተን ዲሲ ያለው ማስታወቂያዎች አሉ። እናንተ ባለፈው ሳምንት ተናግራችኋል የት እንደሚደረግ። እርግጠኛ ነኝ ታቀርቡታላችሁ በኋላ አድራሻውንም እና በዓሉን የራሱ በዓል ነው እና እንዲሳተፍ ጥሪ እናቀርባለሁ። ይህንን ነው፣ ሌላ ምለው ነገር የለኝም።
አመሰግናለሁ። እንግዲህ ይህንን ካጠናቀቅም በኋላ እርስዎን የሚመለከት ጥያቄ ላይ አተኩራለሁ። አንድ ምስቴካ ስለሆነች ጓዳሊ በርከት ያሉ ግጥሞች የእርሶ ስራዎች አሉ። እነኚህ ግጥሞች እንዴት ነው በህትመት መልክ ለህዝብ ተላልፈዋል ወይስ እርሶ ብቻ ይዘው ቁጭ ብለዋል ወይስ እንዴት ነው ይሄ ነገር? ብዙዎቹን ከፍኖተ ሬዲዮም ከልዩ ልዩ ቦታዎች እየሰው ሲጠቀምባቸው እናገኛቸዋለን። ትንሽ ማብራሪያ ቢሰጡንና በመጨረሻም እንደው ከግጥሞች ውስጥ አንዱን ለአድማጮቻችን እንዳሰሙልን እንጠይቃለን።
እኔ እንግዲህ ቀደም ሲል በኢትዮጵያ ትናንትናና ዛሬ ቁጥር አንድ የሚል ካሴት ነበረ በፊት ድሮ የታተመ። ከዛ ቀጥሎ ኢትዮጵያ ትናንትናና ዛሬ ቁጥር ሁለት ካሴት ወጥቶ ነበረ። ከዛ ሁለት ሲዲ ወጥቷል። እነዚህ በሲዲ እና በካሴት አሉ። ነገር ግን በመጽሐፍ መልክ እስካሁን ስላልወጡ ከቅርብ ጊዜ ወዲህ እየተሰበሰበ ነው እና እርግጠኛ ነኝ የኢትዮጵያ ሕዝብ ንብረት ነው። ግጥሙን እኔ ለንግድ አይደለም የእያንዳንዳችን የማህበረሰብ የኢትዮጵያ ንብረተሰብ ብሶትና ጭንቀትን የገለጽኩበት ስለሆነ በቅርብ ሰሞን ታተሞ በመጽሐፍ ላይ እንዲወጣ ይደረጋል። ይህንን እርግጠኛ ነኝ፣ ምናልባት ትንሽ ጊዜ ሊወስድ ይችላል፣ ይደረጋል ብዬ ገምታለሁ። ስለጠየቅ መጣ አመሰግናለሁ።
በጣም ጥሩ ዜና ነው የሰጡን ነው። ምክንያቱም ይህንን በተመለከተ በርካታ ግጥሞች እየወጡ ስለሆነ እነኝን ነገሮች እናገኛቸዋለን እና ልጆቻችን እኛም ቢሆን ቤታችን መጽሐፉን ገዝተን ብንይዘው ይጠቅመናል እና ወደፊትም ደግሞ ታሪክ የሚሆን ነው። ይሄ እንግዲህ 50 ዓመት ጉዞ ስንል በዚህ በ50 ዓመት ውስጥ ከተከናወኑት ነገሮች አንዱ እሱ ነው። እናመሰግናለን። በተጨማሪ ስለ ሶሴፍና ወይም ስለ ኢትዮጵያ ፖለቲካ እስረኞች ማህበርና ድጋሚ እንደምናገኘው እርግጠኛ ነኝ እንደሚተባበሩን። በመቀጠልም የኢህአፓ ከፍተኛ አመራሮችን በተመለከተ ለአድማጮቻችን ትምህርትና ታሪክን ወይም ደግሞ የወቅቱን ተጨባጭ ሁኔታ እንዲያስረዱን እንደሚያመቻችልን ቃል እንዲገቡና በመጨረሻም ከእርሶ ግጥም እንደው ለአድማጮቻችን ይሆናል ያሉትን ቢያሰሙልን እና ብንሰነባበት በጣም ደስ ይለኛል። እያመሰግንኩ
በጣም አመሰግናለሁ። እርግጠኛ ነኝ የኢህአፓ አመራር ከባድ ዝግጅቱ በኋላ ቀርቦ የበለጠ ስለ በዓሉም ሆነ ስለ ወደፊት ስለ ኢትዮጵያ ሁኔታ ተጨባጭ ጊዜያዊ ሁኔታና ተጨባጭ ሁኔታና ወደፊት ምን መደረግ አለበት የሚለውን ቀርቦ እናንተ ጋር ቃለ መጠይቅ እንደሚገርሙ ምንም ጥርጥር የለኝም። ይሄ እርግጠኛ ነኝ። ከዛ ውጪ ያው ግጥም ብዙ ጊዜ የጻፍኳቸውን በቃል ነው የምላቸው እና እኔ ከምወዳቸው ግጥሞች ለምን የሞት ዳን ታውቀዋለህ ብዬ ገምታለሁ። ከሱ ይልቅ ባላ እቺን አጭር ልበልና አንድ ባላገሩን አጭር አደርጋለሁ። ሁለቱም በአንድ ደቂቃ ውስጥ መጨረስ ይመስለኛል። ይሄ በቅርብ ሰሞን የጻፍኩት ለጨረፍታ ያህል ነው። አዎ እስካሁን አለ። ጨጓራን በኪኒን፣ ጉበትን በኪኒን፣ ሳምባንም በኪኒን፣ ልብንም በኪኒን፣ እንቅልፍን በኪኒን፣ መንግስትን በኪኒን፣ ጠዋትና ማታ እየተጋተርን ወይ ድነን አልዳንን ሞተን አላለቅን። አውስካውናለን ቀን እየቆጠርን አው ሐሞት አልባ ሆነን ሆድ አልቆርጥ እያለን በቀንዲቶን በጭራ ተዳሰን በቃላት የታሸ ወሬ ተመግበን እየተናነቀን ካንገታችን ደርሶ እየተላበቀን መኖር ከተባለ ሰው አውስካውናለን ከጀርባ ተመተን በደረት ተደፍተን ማሳት እያቃተን ደም እያቀረሸን ኮሶ እየተጋተን ማሻር እያቃተን መኖር ከተባለ አው እስካሁን አለ። ሌላው በጣም ወዳት ባላገሩ አው ባላገሩ ይላል። ባላገሩ ልጆቼና ምሽቴን ክቡር ነጻነቴን የሰው ልጅ መገኛ መቀበሪያ ሀገሬን አለማወቃትን ኢትዮጵያ ሀገሬን አረንጓዴ ቢጫ ቀይቷ ሰንደቄን አሳልፌ ላልሰጥ አለብኝ መሐላ ከነሙንጣሹን ባሽካራ ቢኔሎች ወግኝ ይላል በላ ብሎ በመቆሙ መቆም ብቻማ አይደል ጠንቶ በማደሙ ባላገር ይላሱ ይሉታል እያብጠለጠሉ እኔ ሀገር አልባ አይናቱ ተበሉ። አዎ ባላገር መባሉ ምንድስ ችግር አለው? አገሩን የሸጠ መቀበሪያ የለ መጠራ ባለ ነው። አዎ እኔ ባላገር
አመሰግናለሁ። በጣም ጥሩ ግጥም ነው። ጊዜ በኖርና ብዙ ብንጫወት በጣም ደስ ባለኝ ነበር። ነገር ግን ወደፊት እንገናኛለን እድሜና ጤናውን ከሰጠን። እንግዲህ ለርሶም የባዝ ግጅት ስራ የተሳካ እንዲሆን እኛም ከዛ ከቦታው ለማስተላለፍ እንደምንችል ሁኔታዎችን እንደሚያመቻቹልን እንግዲህ እየጠየቅን ስላደረጉልን ቃለ መጠይቅ ሁሉ ስለተባበሩን ከልብ እያመሰገን እንግዲህ በዚህ እናሰናበታለን። አመሰግናለሁ።
ለምን ከልብ አመሰግናለሁ።
እሺ ሰር ታመን
ፍኖተ ኢትዮ ካናዳውያን የኢንፎርሜሽን ማዕከል በቶሮንቶም በውጭ አገራት ለምትገኙ አገር ወዳድ ኢትዮጵያውያን በሙሉ በ27 ዓመት ወያኔ አገዛዝ ኢትዮጵያ ፈጽሞ በታሪኳ አይታው የማታውቀው የጥፋት ሰራ ተካሂዷል። አንድነታችን ተሸርሽሯል። የዘርና የጎጠኝነት ፍራት አድጎና ጎልመሶም የጎሳ ፌደራሊዝም በሕገ መንግስት ተደግፎም ኢትዮጵያዊነት ታላቅ ፈተና ላይ ወድቋል። ታሪክና ባህላችን ተፍቆና ተደልዞ በአሰት ትርክት ተተክቷል። በሶት የወለደው የህዝብ ትግል ወያኔን አልገዛም የሚልበት ደረጃ ላይ ሲደርስ ከመካከላቸው ለውጥ መጣ። ወያኔ ተገረሰሰ በማለት ያብይ ቡድን በለውጥ ስም ስልጣኑን ከተረከበ በኋላ አፈቀደው ልብ ጩቤው አብይ አህመድ ኢትዮጵያ ትፈርስም ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብሎ ስለተናገረ ብቻ በወቅቱ ጅግ በርካታ ህዝብ ወነት መስሎት ድጋፉን ሰጣው። የትግሉ አቅጣጫ ተቀይሮ ሁሉም በአብይ ላይ ሐሳቡን ጥሎ በርካካለም። በውጭ ያለውን የተቃዋሚ ኃይል አገር ቤት ግባ ብሎ በውጭ ያለውን ተቃውሞ አደበዘዘው። ቀዝቃዛውሃ ቸለሰበት። ከአራት ዓመት በኋላ ግን 4 ኪሎ ከገባው ተረኛ ወዴድ በቀር ፍራቱ በከፋ ሁኔታ የውያኔ ፍራትን ተከትሎ የኦነግ ብልጽግና ተረኝነት ሲቀጥል ታየ እንጂ ለውጥ አልመጣም። ከረፈደ በኋላ ያብይን አገዛዝ ህዝብ ያወቀው ገሸሽ ማለት ጀመረ። የውያኔ ጦር ወረራቻ ሄዶ እስከ ሸዋራው ድረስ ጦሩ እየሸሸ ወያኔ እየተከተለ ብዙ ህዝብ እንዲያልቅ ብዙ ድመት እንዲደርስ በሚሊየን የሚቆጠር ህዝብ እንዲፈናቀልም ሆነ። ይህ በአጋጣሚ የሆነ ሳይሆን የጦሩ መሪ ባብያ መተዛዝ ነው ይህ ሁሉ የሆነው። ኦነግ ብልጽግናና ወያኔ እየተናበቡ የጥፋት ስራቸውን ሰሩ። ዛሬስ የተዋጋው የወደቀላት የሞተላት ፋኖ የአማራው ልዩ ኃይልና ሚሊሻ ትጥቅ እንዲፈታ ተደርጎና ተሳዶ ታስሮ በሚየግ መጋዘኑ እንደቃ ተቆልፎበት በራብና በስቃይ ሲገኝ የወያኔ ጦር ተጠናክሮ ወልቃይት ጠገዴንና ራያን መልሶ ሊረከብ ከአብይ አህመድ ጋር በጓሮ በር ተነጋግረው አገራችን እጅግ አደጋ ውስጥ ወድቃለች። የመበታተኗ ጉዳይ አገር ወዳዱን እንቅልፍ ሲያሳጣው ተገንጣይን ደግሞ የልብ ልብ አግኝቶ እየተዘጋጀ ይገኛል። 5 ሚሊዮን አማራና አፋር ያገር ውስጥ ተፈናቃይ ያለበት ሰሜን ደቡብና ምዕራብ ኢትዮጵያ ሰላም የጠፋባት ረሃብ በመስራቅ ኢትዮጵያና ሌሎችም አካባቢዎች ስጋት የሆነበት ህዝብ በተለያዩ በሽታ የሚጠቃበት አገር ሆናለች። ምን መደረግ አለበት? ምንስ ልናደርግ እንችላለን ብለን ራሳችንን መጠየቅና ባስቸኳይ እርምጃ መውሰድ ጊዜ የማይሰጠው ስራ መሆን አለበት። ሌላ አማራጭ የለንም። ስለሆነም በ60ዎቹ ለህዝባዊ መንግስት መስራታ ሲታገሉ የቆዩ ክፍሎች ሁሉ እስከዛሬም ወያኔን ሲታገሉ የነበሩ ኢትዮጵያውያን አገሮዳሮች የፖለቲካና ሰብአዊ መብት ተሟጋች ድርጅቶች እንዲሁም እንዲጠፋ ተፈርዶበት ባልሞት ባይ ተጋዳይነት ለህልውናው የሚታገለው የአማራ ስብስብና ድርጅቶች በአንድነት በመቆም ወያኔን ኦነግ ብልጽግናን በመታገል ለመፍረስ አፋፍ ላይ የደረሰችውን ኢትዮጵያ በአንድነት በመቆም የፖለቲካ ልዩነቶች እንዳሉ ሆነው ፖለቲካም የሚካሄደው አገር ስትኖር ነውና ቀድሚያ ስራው አገር ማዳን ነውና አገራችን የሁላችንም ናትና ትግላችንን በአንድ መስመር በትብብርና በመደጋገፍ ይህን ዘረኛና አገር አጥፊ ስርዓት በመታገል ለህዝባችን አጋርና ድጋፍ ሆነን በጋራ እንድንቆም ጥሪያችንን እናቀርባለን። 50ኛ አመቱን የሚያከብረው የዚያ ትውልድ ታጋይ የመጀመሪያ የሆነው የህዝባዊ መንግስት መመስረት ጥያቄው ዛሬም ያው ነውና የኔ በሰበሰ አገር አውዳሚ ክፍል በህዝባዊ ላመጽ ለመገርሰስ በአንድነት እንድንነሳ ከዚህ የበለጠ አመት ጊዜና ወቅት አይኖርም። ያድዋ ድል የተገኘው ከመላው ኢትዮጵያ ለነጻነቱ ብሎ ላይወቱ ሳይሳሳ በተነሳውና በዘመተው ህዝብ ነውና ዛሬም በአንድነት እንድንቆም በተቃውሞ ሰልፉም በዲፕሎማሲውም በፋይናንስም ሆነ በሞራል አገር ቤት ያለውን ወነተኛ ትግል በማገዝና ድጋፍ በመሆን ኢትዮጵያን እናድን እንላለን። የሚጠየቀውን ሁሉ የትግል መስዋዕትነት ለመክፈል እንነሳም። በቅርቡ በአሜሪካ የሚደረገውን የስፖርት በዓል ዝግጅት ለኢትዮጵያ ህዝብ በሚጠቅም መልኩ ቁም ነገር ይሰራበት ዘንድ እንዲሁም 50ኛ አመት በዓሉን የሚያከብረው የ60ዎቹ ትውልድ ፓርቲ ዝግጅቱን መስዋዕትነት በከፈለው የዚያን ትውልድ ኢትዮጵያዊ መንፈስ ከዚህኛው ትውልድ ጋር በማቆራኘት ፍሬያማ የትግል ስራ እንዲሰራበት የሀገራችንን ወቅታዊ ሁኔታ በሚመጥነው መልኩ በቂ ዝግጅት ተደርጎ ትግሉን የሚያግዝ ስራ እንዲሰራበት ጥሪ እናቀርባለን አደራም እንላለን። ዘረኛውና ሀገራፊ ወያኔ ኦነግ ብልጽግና በጋራ እንታገል። ኢትዮጵያ በነጻነቷ በልጆቿ ትግል ታፍራና ተከብራ ትኖራለች። ድል ለኢትዮጵያ ህዝብ።
Thank you. Yeah.